በቃልህ ስለምትናገር በቃልህ እንደገና ስለምትሰራል ጌታ ሆይ ለአእምሮ እውቀት ሳይሆን ለመንፈሳዊ እድገት የሚሆነውን በዚህ ምሽት እንድንወያይ እንድንነጋገር እንድንማር ለእያንዳንዳችን መንፈስህ እንዲያግዘን እንለምናሃለን። ያለ መንፈስህ እገዛ ማንኛችንም ምንም እንዳይደለን እናውቃለን። ጌታ መንፈስ ቅዱስ ሆይ ዛሬ ይህንን ትምህርት የሚሰሙትን ወገኖችን ሁሉ ጌታ ሆይ ለልባቸው የሚቀር ነገር እንድሰጣቸው ለምንሃለሁ። እግዚአብሔር አምላካችን ሆይ በመካከላችን ስላለ እናመሰግናለን። ይህን እድል ስለሰጠህን ተመስገን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ቁጥር 7 ቆላሲያስ 1 ቁጥር 7 እየሰማችሁኝ ነው? ድምጼ ክሊር ነው ወይም ቮሊዩም ልጨምር? እሺ። ከተወደደ ከኛም ጋራ አብሮ ባሪያ ከሆነ ከኤጳፍራ እንደተማራችሁ እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው፣ ደግሞ በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን ይላል። በመንፈስ ስላላችሁ ፍቅር አስታወቀን። እነኚህ በቆላሲያስ ያሉ ወገኖች በመንፈሳዊ ሕይወታቸው ላይ ችግር ተነስቷል። ባለፉት ሳምንታት በሐሰተኛ አስተማሪዎች በኩል የደረሰባቸውን ነገር ተመልክተናል። ጳውሎስ በቀጥታ ወደ እነዛ ጉዳይ አልገባም። በመጀመሪያ ደረጃ በዚህ ስፍራ የምንመለከተው ቁም ነገር ለጌታ አገልግሎት ጳውሎስ አብረውት የተሰለፉትን ሁሉ በታላቅ ፍቅርና አክብሮት እንዴት እንደሚመለከት እናያለን። ገና ቁጥር 7ን ሲጀምር ከተወደደ ከኛም ጋር አብሮ ባሪያ ከሆነ ከኤጳፍራ ይላል። ዋው! እንዴት ደስ ያሰኛል! የእግዚአብሔር ሰው፣ የእግዚአብሔር መንፈስ የሚመራው ሰው ለሚናገረው ነገር፣ ለሚያደርገው ነገር እየተጠነቀቀ ነው የሚሄደው። ለምን? የመንፈስ ምሪት ያለበት ቃል የሚጠግን የሚፈውስ ቃል ነው። ይሄ ለኤጳፍራ ታላቅ ነገር ነው። ለእሱ ብቻ አይደለም፣ እሱ ለሚያገለግላቸውም ሰዎች በኤጳፍራ ላይ ታላቅ እምነት እንዲጥሉ የሚያደርግ አነጋገር ነው። ስለዚህ ጳውሎስ እኔ ሐዋርያ ነኝ ብሎ በመኩራራት ራሱን ከፍ አድርጎ ከሌሎቹ ጎላ አድርጎ ለማሳየት የሞከረበት ጊዜ የለም። በአገልግሎቱ ዘመን ሁሉ ራሱን የእግዚአብሔር ባሪያ ብሎ ከመጥራት ሌላ የሰጠው ስያሜም አልነበረውም። ስለዚህ በዚህ ስፍራ የምንመለከተው ጳውሎስ ለጌታ አገልግሎት አብረውት የተሰለፉትን ሁሉ በታላቅ ፍቅርና አክብሮት ከመመልከቱም በላይ በሚያገለግላቸው ምዕመናን ዘንድ ተቀባይነት እንዲያገኙ በመልእክቱ ሲጽፍ እናያለን። ይሄ ለእኔና ለእናንተ ብዙ የሚናገረን ነገር አለ። አብረውን የሚያገለግሉትን ሰዎች በአንድም በሌላም በኩል ለእግዚአብሔር ነገር የሚተጉትን ሰዎች ልንሰጣቸው የሚገባውን ዋጋ እንድናስተውል የሚያሳየን ነገር ነው። ለቆላሲያስ ክርስቲያኖች ጳውሎስ ለኤጳፍራ ያለውን ፍቅርና አክብሮት እንዲሁም ለወንጌል አገልግሎት መሰጠት ከሁሉም በላይ ያለውን ታማኝነት በመጥቀስ ይጽፋል። በዚህ ስፍራ ላይ ሲናገር ያንን ነው የሚያተኩረው። ስለ እናንተ ታማኝ የክርስቶስ አገልጋይ ነው፣ ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን ይላል። ይሄ የጳውሎስ መልእክት የኤጳፍራን ልብ ምን ያህል እንደደገፈ፣ ምን ያህል ደስ እንዳሰኘ መገመት አያስቸግርም። ለወንጌል አገልግሎት ራሱን የሰጠን ሰው ማክበር እግዚአብሔርን ደስ የሚያሰኝ ነገር ነው። ጳውሎስ ስለ ኤጳፍራ አገልግሎት መጽሐፉ በቆላሲያስ ምእመናን ፊት ተወዳጅነትና አክብሮትን እንዲያገኝ ነው። እንዳውም በሌላ ስፍራ ጳውሎስ ደግሞ ለጢሞቴዎስ በሚጽፈው መልእክት በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ አንደኛ ጢሞቴዎስ ኖቴ የምትይዙ ምዕራፍ 5 ቁጥር 17 በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል ይላል። ለወንጌል አገልግሎት ራሳቸውን ስለሰጡ ሰዎች ነው የሚናገር። ሌላው የራሱን ነገር ይዞ በሚሄድበት ጊዜ እነዚህ የክርስቶስ ነገር ይበልጥብኛል ብለው ለወንጌል ራሳቸውን ስለሰጡ ለነዚህ ሰዎች ክብር ይገባቸዋል። ወንጌል ጌታ ኢየሱስ ክርስቶስ መስዋዕት የሆነለት አገልግሎት ነው። ጳውሎስ የታሰረለት አገልግሎት ነው። በሮሜ መልእክቱም ላይ በወንጌል አላፍርምና እያለ የሚናገረው ለዚህ ነው። በቆላስያስ ክርስቲያኖችም በኩል ያለውን ችግር ብቻ ሳይሆን በተለይም አገልጋቸውን በአክብሮት እንዲመለከቱት ለማድረግ ከተወደደ ከኛም ጋር አብሮ ባል ጳውሎስ ራሱን የክርስቶስ ባሪያ አድርጎ ስለሚቆጥር ለወንጌል አገልግሎት የሚሰለፉትን ሁሉ የክርስቶስ ባሪያ ይላቸዋል። ለክርስቶስ ፈቃድ የተገዙ የራሳቸውን ፈቃድ ጥለው የክርስቶስን ፈቃድ ያነሱ ማለት ነው። ጳውሎስ ምንም እንኳ በክርስቶስ የተጠራ ሐዋርያ ቢሆንም ከሌሎች አገልግሎት ራሱን ለይቶ ከቶ ያየበት ጊዜ የለም። ስለዚህ ነው ከእኛም ጋራ አብሮ ባሪያ የሆነ የሚለው። በዚህ ቁጥር ውስጥ ሌላ ልናሰምርበት የሚገባ ነገር ታማኝ የክርስቶስ አገልጋይ የሚለውን ነው። ታማኝ የክርስቶስ አገልጋይ የእናንተ አገልጋይ ሳይሆን ስለ እናንተ የክርስቶስ አገልጋይ የሆነ ይለዋል። ዛሬ አገልጋይ ሳይሆን ታማኝ አገልጋይ የጠፋበት ጊዜ ውስጥ ነው ያለነው። የክርስቶስ ነገር ግድ የሚለው እግዚአብሔርን የሚያሳዝን ነገር የሚያሳዝነው ራሱን ለእግዚአብሔር ፈቃድና ሐሳብ ያስገዛ አገልጋይ ታላቅ ክብር ሊገባው ያስፈልጋል። ይህን ልብ ብለን እናስተውል። ለማገልገል ስንነሳ ክርስቶስን እንደምናገለግል እናስተውል። አደራውን ከእርሱ እንደተቀበልን የምናገለግለው በክርስቶስ ደም የተዋጁትን እንደሆነ እያሰብን ስናገለግል በአገልግሎታችን አንሰናከልም። ምን ማለት ነው? እኛ አይመለከተንም ልትሉኝ ትችላላችሁ። ምክንያቱም አገልግሎትን የምናስበው በፑልፒት ዙሪያ ብቻ ስለሆነ አገልግሎት የክርስቶስን ፈቃድ መፈጸም ለክርስቶስ መታዘዝ ማለት ነው። አገልግሎት ባለንበት ስፍራ ስለ ክርስቶስ ብለን ታማኝ ሆነን መገኘት ማለት ነው። የክርስቶስን ስም ከፍ ከፍ ማድረግ ማለት ነው። በስራችን ስፍራ፣ በህብረተሰብ ውስጥ ባለን ሪሌሽንሺፕ፣ በማንኛውም ሁኔታችን ግንበኞችን ሁን፣ ጸሐፊዎችን ሁን፣ በምንም አይነት የስራ ዘርፍ እንሰለፍ፣ አንድ የክርስቶስ ሰራተኛ፣ አንድ ታማኝ የእግዚአብሔር ሰው ተብለን መገኘት እሱ አገልግሎት ነው። እርሱ ስለ እናንተ የክርስቶስ ታማኝ አገልጋይ ነው ይለዋል። ሶስተኛው ሐሳብ በመንፈስ ስለሚሆን ፍቅራቸው አስተዋቀን ይላል። የቆላሲያስ ምእመናን ፍቅር የእንካ በእንካ ፍቅር አልነበረም። ኢየሱስ ክርስቶስን ካገኙ በኋላ ያ የእግዚአብሔር መንፈስ በውስጣቸው አድሮ አንዳቸው ለሌላቸው እንዲሰጡ በማድረግ በመካከላቸው የተገለጸ ፍቅር ነበር። ኤጳፍራ የቆላሲያስን ቤተክርስቲያን ችግር ብቻ ሳይሆን መልካም ነገራቸውንም ይዞ ሄዷል። ስለሆነም ጳውሎስ በመጀመሪያ በአገልጋያቸው ሙሉ መታመን እንዲኖራቸው እንዲሁም አክብሮትና ፍቅርን እንዲያሳዩ ደግሞም ስለ እነርሱ ያለውንም መልካም ምስክርነት በማየትና በመስማቱ ስለ እነርሱም ያለውን ቅንነት እንዲሁም መልካም አመለካከት ጠቅሶ ይጽፋል። እንዴት ደስ ያሰኛል! እናንተ ምን ነው እንደዚህ ሆናችሁ? የክርስቶስን ወንጌል ከሰማችሁ በኋላ እንዴት በአዲስ ትምህርት ተወሰዳችሁ ወይም እንዴት ተናወጣችሁ አላላቸው። በሕይወታቸው ያለውን መልካም ነገር አጉልቶ አሳያቸው። ከክርስቶስ የተነሳ በእነሱ ባህሪ የሌለውን ኢየሱስ ክርስቶስን ከማወቃቸው የተነሳ ያ የወንጌል ፍሬ በመካከላቸው መታየቱ የዛ ውጤት ፍቅራቸው መሆኑ እምነታቸው መሆኑ ይህንን በሚሰሙበት ጊዜ ደስ ይሰኛሉ። ስለዚህ ጳውሎስ ከዛ ጀመረ። ወገኖቼ ዛሬ እኔና እናንተም ከዚህ የምንማረው ብዙ ነገር አለን። በችግር ላይ የወደቀችን እህት የወደቀን ወንድም ስናገኝ ከደካማ ጎኑ ከመጀመር ይልቅ እግዚአብሔር በሱ ሕይወት ውስጥ ያደረገውን መልካም ነገር በማሳየት ከወደቀበትና ካለበት ተነስቶ እንደገና ሊጠገን እንደሚችል ብናደርግ ተስፋ የቆረጠ ያበቃለት ሕይወቱ እንደገና ይጠገናል። ለዚህ ነው ጳውሎስ አነጋገራችሁ በጨው እንደተቀመመ በጸጋ ይሁን የሚለው። አነጋገራችን የደከሙ የተሰበሩ ያዘኑ ወገኖቻችንን የሚጠግን የሚፈውስ እንዲሆን ያስፈልጋል። እግዚአብሔር አንዳችንን ለሌላችን በዚህ ሁኔታ እንድናገለግል ነው ያስቀመጠን። ለዚህ ነው ጳውሎስ ወገኖቼ እንግዲህ ከዚህ እኔና እናንተ ትልቅ ትምህርት እናገኛለን። ክፉ ነገራቸውን ሳይሆን መልካም ነገራቸውን ያጋጠማቸውን ችግር በማቅረብ ሳይሆን ለችግራቸው መፍትሄውን እንዲጽፍ ኤጳፍራ ለጳውሎስ ከነገረው በኋላ ጳውሎስም ደግሞ በዛው መሰረት መልእክቱን ይጀምራል። ኤጳፍራ የቆላሲያስን ክርስቲያኖች ድክመት ለማጉላት ወይም ደግሞ እነርሱን ለመክሰስ እንደመጣ ሳይሆን ስለ እነሱ ጥሩ ነገር እንዳቀረበ በመንፈስ ስለሚሆን ፍቅራችሁ አስተዋወቀን በማለት ይጽፍላቸዋል። እውነት ነው፣ ትክክለኛው የጠራና የነጠረ ፍቅር በመንፈስ ቅዱስ የሚሆን ፍቅር ነው። ያለ መንፈስ ቅዱስ ስማ ምን ፍቅር አለ በእኛ ህይወት ውስጥ የእግዚአብሔር መንፈስ ከተለየው ሰው ከነገር ሁሉ የከፋ ነው ሰው በእግዚአብሔር መንፈስ ካልተመራ በህይወቱ የሚታይ የስጋ ስራ ነው በገላትያ 5 ላይ የስጋ ስራ ደግሞ ምን እንደሆነ ቁልጭ አድርጎ አስቀምጦልናል ስለዚህ በሮሜ 5 ቁጥር 5 ላይ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል እግዚአብሔር ይመስገን ደስ የሚያሰኝ አገላለጽ ነው የቆላሲያስ ክርስቲያኖች ፍቅር በስጋ ሳይሆን በመንፈስ የሆነ ፍቅር ነበር ዘለቄታ ያለው ፍቅር እውነተኛ ፍቅር በመንፈስ የሆነ ፍቅር ነው ይህ ፍቅር የእግዚአብሔር ፍቅር ነው አንኮንዲሽናል ላቭ በእንግሊዘኛ እንደሚሉት ማለት ነው ወገኖቼ ዛሬ ቤተክርስቲያን ያጣችው ነገር ቢኖር ይሄ ነው እግዚአብሔር ይህንን ፍጹም የሆነ ፍቅር ያለማምደን በራእይ ምዕራፍ 2 ከ2 እስከ 5 ራእይ 2 ከ2 እስከ 5 ሄደን እናነባዋለን ከወዴት እንደወደቀስ የቀደመውን ፍቅርን ተተናልና ይላል ሙሉ ቃሉን ባንብላችሁ ይሻላል ስራህን ድካምክን ትግስትህንም አውቃለሁ ክፎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ ታግሰህማል ስለ ስሜ ብለህ ጸንተህ አልደከምክም ዳሩ ግን የምነግርህ ነገር አለኝ የቀደመውን ፍቅርህን ትተሃልና እንግዲህ ከወዴት እንደወደቅ አስብ ንስሐም ግባ የቀደመውንም ስራህን አድርግ አለዚያ እመጣብሃለሁ ንስሐም ባትገባ መቅረዝክን ከስፍራ ወስዳለሁ ይላል ወገኖቼ ይህንን የአጋፔ ፍቅር እንድንለማመድ እግዚአብሔር ይፈልጋል ሐዋርያው ጳውሎስ ስለዚህ ፍቅር ብዙ የሚናገረው ነገር አለው በሮሜ 15 ቁጥር 30 ላይ ስለኔ ወደ እግዚአብሔር እየጸለያችሁ ከኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ፍቅር እለምናችኋለሁ ይላል ፍጹም በሆነ ፍቅር እለምናችኋለሁ ይላል እውነተኛ ፍቅር ያለ መንፈስ ቅዱስ መካከላችን አይገለጥም ስለዚህ በመንፈስ እንመላለስ በገላትያ ምዕራፍ 5 ከ16 እስከ 17 ጥቂት ሐሳቡን እናገራለሁ በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና ይላል ስጋ የሚለው በኃጢአት የወደቀውን ሰውነታችንን ነው የሱ ስራ መንፈስ ቅዱስን መቃወም ነው ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን እግዚአብሔር የፈቃዱን ዕውቀት በመንፈሳዊ ጥበብና መረዳት ሁሉ ይሞላባችሁ ዘንድ ስለ እናንተ መጸለይን መለመንን አላቋረጥንም ይላል በተለይ ኤፌሶን ምዕራፍ 1 ከ15 እስከ 17 መጸለዩን ያቆምበት ጊዜ እንዳልነበረ ይጽፋል ይገርማችኋል ብዙ ጊዜ ብዙ ሁኔታዎችን እንሰማለን አንዳንዴ እንዳውም የጸሎት አርስትም እንኳን የሚጠፋብን ጊዜ አለ ምክንያቱም ከእግዚአብሔር ጋር ኮኔክት ስላላደረግን እግዚአብሔርን የሚያሳዝነው ነገር በልባችን ውስጥ ስፍራ ስለሌለው ወይ ደግሞ በራሳችን ነገር አእምሯችን ሁሉ ስለተወጠረ ጸሎት ትዝ የሚለን ምናልባት በቤተ ክርስቲያን እንጸልይ ሲባል ሊሆን ይችላል። ወገኖቼ ዛሬ ያለነው በመጨረሻው ዘመን ውስጥ ነን። ዙሪያችሁን ስትመለከቱ ብዙ ሰው እየተነዳ ወደ ሞት እየተነዳ ያለበት ዘመን ቢኖር ዛሬ ያለንበት ዘመን ነው። አመፅ ከምን ጊዜውም በላይ በአደባባይ በግልጽ የወጣበት ዘመን ቢኖር አሁን ያለንበት ዘመን ነው። ይህ ዘመን እያንዳንዳችንን የሚያስጮኸን ዘመን ነው። ጳውሎስ ስለ እነዚህ ሰዎች ከሰማበት ቀን ጀምሮ ይላል። ዛሬ እስቲ እያንዳንዳችን ራሳችንን እንይ። ምን እየሰማን ያለ ነው? ረሃቡን፣ ስራ ማጣቱን፣ በዚህም እንኳ ሀገር ነፍስ በየቦታ መውደቁን፣ በቤተ ክርስቲያን ጽድቅ መጥፋቱን፣ አመፅ ማየሉን፣ እነዚህም ሁሉ እየሰማን ምን እያደረግን ነው? ወገኖቼ እግዚአብሔር እኔና እናንተን ያዳነን በልተን ጠጥተን እንድንሞት አይደለም። እግዚአብሔር ለዓላማው ነው ያዳነን። ለዛ ዓላማው ልንቆም ከምንችልበት መንገድ አንዱ ጸሎት ነው። ይህ ታላቅ የእግዚአብሔር ሰው ወንጀል ሰርቶ ሳይሆን ስለ ክርስቶስ ወንጌል ብሎ በታሰረበት ስፍራ የአብያተ ክርስቲያናትን ነገር በሚሰማበት ጊዜ ሁሉ ሳያቋርጥ ይጸልያል። ብዙዎቻችን በሕይወታችን ለመለወጥ የእግዚአብሔርን ክንድ ለማየት እናፍቃለን። ጥሩ ነው፣ ግን ይሄ ናፍቆታችን እውን የሚሆን እግዚአብሔርን ስንጠማ ነው። ስንፈልገው ነው። ጉልበታችን ሲንበረከክ ነው። ጳውሎስ ለዚህ ነው ከሰማንበት ጊዜ ጀምሮ መጸለይን ያቆምንበት ጊዜ የለም የሚለው። ጳውሎስ በቆላሲያስ ምዕመናን ልብ እንዲተከል የሚፈልገው ነገር አለ። እግዚአብሔር በመንፈሳዊ ሕይወታቸው የሚፈልገው ደረጃ ላይ እንዲያደርሳቸው መጸለይን እንደማያቆም ይነግራቸዋል። ጸሎት የምንፈልገውን ነገር ስናገኝ የሚያበቃ ጉዳይ አይደለም። ብዙዎቻችን የተለማመድነው እንደዛ ነው። ልክ ወደ ሞል እንደምንሄድ ሾፒንግ ሊስት ይዘን ከሄድን በኋላ የምንፈልገውን ሸማምተን አበቃ ቢላችንን ከፍለን እንሄዳለን። ስለምንሸምተው ነገር ተመልሰን አናስብም። በሌላ ጊዜ ደግሞ ሌላ ሀሳብ እስኪመጣ። ጸሎት እንደዛ አይደለም። አንዴ ብለን የሚያበቃ ጉዳይ አይደለም። ስለዚህ ነው ከሰማንበት ጊዜ ጀምሮ ስለ እናንተ እንጸልያለን የሚለው። በመንፈሳዊ ሕይወታቸው እንዲያድጉ ይፈልጋል። በመንፈስ እንዲመላለሱ ይፈልጋል። ምክንያቱም ጠላት ታላቁ ውጊያ በዛች ከተማ ውስጥ አስነስቶባቸዋል። በመንፈስ ስንመላለስና የእግዚአብሔርን ፈቃድ ለማድረግ ስንወስን በመጀመሪያ ደረጃ በሕይወታችን የሚሆን ነገር አለ። ያም የጸሎት ሰዎች እንሆናለን። ጸልዩ ተብለን የሚጎተኩተን አያስፈልገንም። ደግሞም ከቃሉና ከጸሎት ውጪ የእግዚአብሔር እንዴት ማወቅ እንችላለን? ወገኖቼ ዛሬ በየቤተ ክርስቲያናችን በየአምልኮ ስፍራ አስተማሪዎች አልታጡም፣ ዘማሪዎች አልጠፉም፣ አገልጋዮች አልታጡም። የታጡት እግዚአብሔርን የሚያሳዝነው ነገር የሚያሳዝናቸው በፈረሰው በኩል የሚቆሙ የጸሎት ሰዎች ናቸው። በሕዝቅኤል 22:30 ኖት የምትዙ ጻፉት። ሕዝቅኤል 22:30 ምድሪቱን እንዳላጠፋ ቅጥሩንም የሚጠግን በፈረሰውም በኩል በፊቱ የሚቆምለትን ሰው ፈልጎ እንዳጣ እግዚአብሔር ይናገራል። ምድሪቱን እንዳላጠፋ ይላል። ቅጥሩን የሚጠግን በፈረሰውም በኩል የሚቆም ዛሬ ዙሪያችንም ብዙ ነገር ፈርሷል። የብዙ ሰው ህይወት ፈርሷል። ያን የሚጠግን ሰው በጉልበቱ የሚንበረከክ ሰው ብቻ ነው። ይሄ ከየት መጣ? ኦልድ ፋሽን ነው ልትሉ ትችላላችሁ። እንደ ኤርሚያስ የእንባ ሰዎች እግዚአብሔር ያርገን። ኤርሚያስ በፈረሰው በኩል የሚቆም ነበር። ስለሆነም በሰቆቃው ኤርሚያስ ምዕራፍ 3:50 ላይ እግዚአብሔር ከሰማይ እስኪጎበኝና እስኪመለከተን ድረስ ዓይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች ይላል። እኛ ግን ዛሬ የምናለቅሰው ስለ እረት እንጀራችን ስለ ጊዜያዊ ኑሯችን ሆኗል። አዎ እግዚአብሔር ለጊዜው ለሚያስፈልገን ነገር ያስብልናል። ነገር ግን ይሄ የሚጠፋውና ጊዜያዊ የሆነው የዘላለምን ነገር ከእጃችን እስኪያስጥል ድረስ አይነ ልቦናችን ተደፍኖ እስከ መቼ? እየሰማችሁኝ ነው? ምልክት አድርጉልኝ፣ ድንገት ዝም ብዬም እየተናገርኩ እንዳይሆን። እሺ፣ ጌታ ይባርካችሁ። ይህን ስጠኝ፣ ያን ስጠኝ፣ አድርግልኝ፣ ይህን አድርግልኝ ሳይሆን የሚጠፉትን ሰዎች እያሰብን ልንጸልይ ይገባናል። ጌታን ምን አደርግ ዘንድ ትወዳለህ ልንል ይገባናል። ዛሬ በቤተ ክርስቲያንም ሆነ በግል ሕይወታችን ስለ እግዚአብሔር ስራ የምናስበው የምናቅደው ነገር ሊኖረን ይችላል። ሕይወታችንን ለመለወጥ በመንፈሳዊ ነገራችን ለማደግ አዲስ እቅድ አዲስ መንገድ መፈለጋችን አልቀረም። ይሁን እንጂ የማሰባችንን ያህል በሕይወታችን የሆነ ነገር ብዙም የለም። ከብዙ አገልጋዮች የእግዚአብሔር ቃል እየፈሰሰ ሰምተናል። ብዙ ኮንፈረንሶች ተካፍለን ይሆናል። በግላችንም ብዙ መጻሕፍቶችን ብዙ መልእክቶችን ሰምተን ይሆናል። ግን ለመለወጥ የእኛን ውሳኔ ይጠይቃል። የእኛን እርምጃ ይፈልጋል። ለዚህ ሁሉ ቁልፉ ወገኖቼ ጸሎት ነው። እስቲ ቆም ብለን የምንመኘውን ያህል በሕይወታችን ለምን እንዳልታየ ራሳችንን እንጠይቅ። በአንድ አረፍተ ነገር ቢጠቃለል ጊዜ ወስደን አለመጸለይ ነው። ጳውሎስ ታላቅ የጸሎት ሰው ነው። ይሁን እንጂ ሌሎች ምዕመናን እንኳን ቅድም እንዳነበብ ነው እንዲጸልዩለት ያሳስባል። ስለዚህ እግዚአብሔር ሕይወታችንን እንዲለውጥ፣ እግዚአብሔር ኑሯችንን እንዲለውጥ፣ እግዚአብሔር መንገዳችንን እንዲለውጥ፣ እግዚአብሔር አመለካከታችንን እንዲለውጥ፣ እግዚአብሔር ወደሚፈቅደውና ወዳቀደልን ዓላማ እንድንገባ ወገኖቼ የጳውሎስን ሕይወት እንለማመድ ነው የሚፈልገው። የፈጠረንም ፍጥረት ዓለምን እንድንቆጣጠር ከአምላካችን ጋር ኅብረት እንድናደርግ ነው። ዛሬ እኛም ቤተ ክርስቲያንም የተሻለ አሰራር፣ የተሻለ ዘዴ ብዙ እንፈልጋለን። ብዙ እቅዶች አሉ። እግዚአብሔር ግን የተሻለ እቅድ ወይ የተሻለ ዘዴ ሳይሆን የተሻሉ የተለወጡ ሰዎች ይፈልጋል። የተለወጡ የልቡን ፈቃድ የሚያደርጉ ሰዎችን ይፈልጋል። እርሱን እያዳመጡ የሚተጉ የሚሮጡ ሰዎችን ይፈልጋል። ወገኖቼ እቅድና ዘዴ አያስፈልግም እያልኩ አይደለም። ነገር ግን መቅደም ያለበትን እንድናስቀድም በሁለተኛ ዜና 16:9 ላይ ሁለተኛ ዜና 16:9 በፍጹም ልባቸው የሚታመኑበትን ለማበረታታት የእግዚአብሔር ዓይኖች በምድር ሁሉ ላይ ይመለከታሉ ይላል። በፍጹም ልባችን በእግዚአብሔር ስንታመን እግዚአብሔር በመንፈሱ ይደግፈናል፣ ያበረታታናል፣ ደግሞም ያቆመናል፣ ስራውንም እንድንሰራ ያስችለናል። ለዚህ ነው በዘካርያስ 4:10 ላይ በመንፈሴ እንጂ በኃይልና በብርታት አይደለም የሚለው። ብዙ ይወራል፣ ብዙ ነገር አለ፣ ብዙ ይህና ያ ነው የሚባል ነገር አለ። ይሁን እንጂ የእግዚአብሔር መንፈስ ሰውን ካላንቀሳቀሰ፣ ሰው በመንፈስ ቅዱስ ቁጥጥር ስር ካልሆነ ምንም የሚሆን ነገር የለም። ለዚህ ነው ጳውሎስ በኤፌሶን ምዕራፍ 5 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ያለው። በወይን ጠጅ የሰከረን ሰው አይታችሁ ታውቃላችሁ? በትክክል መንገድ ላይ የሚሄድ ይመስለዋል፣ ነገር ግን እግሩ ወዲያና ወዲህ እየተንገዳገደ ነው የሚሄደው። ምክንያቱም ግለሰቡ በጠጁ ቁጥጥር ስር ስላለ ነው። መንፈስ ቅዱስ የሚቆጣጠረን ስንሆንም ሌላ ነገር አይደለም፣ የእግዚአብሔር ሀሳብ በውስጣችን ፍሎ ያደርጋል። አመለካከታችን ይለወጣል፣ አነጋገራችን ይለወጣል። ይህንን ልብ ብለን እናስተውል። እግዚአብሔር በሕይወታችን መልካም ነገር ለማድረግ ዘወትር ዝግጁ ነው። በእያንዳንዳችን ሕይወት ዛሬ የሚያስፈልገን ነገር ቢኖር አዲስ ዘዴ፣ አዲስ ድርጅት፣ አዲስ የቤተ ክርስቲያን አሰራር ሳይሆን አዲስ ኃይል ነው። አዲስ የመንፈስ ቅዱስ ኃይል ያስፈልገናል። ለመንፈስ ቅዱስ በልባችን ቦታ ስንሰጥ መንፈስ ቅዱስ የሚሰራብን ሰዎች እንሆናለን። የጸሎት ሰዎች እንሆናለን። መንፈስ ቅዱስ በተሰበረ ልብ እንጂ በሰዎች ዘዴና መንገድ አይሰራም። በቃ ምንም ማድረግ አይቻልም። ምንም ወዲያ ወዲህ የሚባል ኮምፕሊኬትድ የሆነ ነገር የለውም። በቃ የዋህ መሆን በእግዚአብሔር ፊት የእኛን ጥበብ ሳይሆን እግዚአብሔር ሆይ ጥበበኛ አንተ፣ ሁሉን የምችል አንተ፣ በፊትህ ባዶዬን ቀርብ ያለውን በለው። የእግዚአብሔር ቅባት የሚመጣው በሰዎች እቅድ ላይ ሳይሆን በጸሎት በሚተጉ ሰዎች ላይ ነው። ሐዋርያት መንፈስ ቅዱስ በወረደባቸው ጊዜ ፕላን አውጥተው እቅድ ይዘው ይህን እንሰራለን ያን እንሰራለን ብለው ዘርዝረው አይደለም፣ በጾምና በጸሎት ይተጉ ነበር። አሁንም ቅድም እንዳልኩ በተሳሳተ መንገድ እንዳትተረጉሙብኝ፣ በእቅድ መስራትን እየተቃወሙ ጌታ ራሱ የጠራቸው ሰዎች ባለ እቅዶች አልነበሩም። ምናልባት የሚያውቁት ነገር ቢኖር አሳ ማጥመድ ሊሆን ይችላል። ከዚያ ቢያልፍ ቀረጥ መሰብሰብ ነው። ጌታም ቢሆን ምስክሮቹ እንዲሆኑ እንጂ እንዴት ምስክሮች እንደሚሆኑ እንኳን በዝርዝር በፕላን አድርጎ ያስተማራቸው ነገር የለም። ነገር ግን በእለት ኑሮ በተግባሩ ብዙ ነገር አይተዋል። ያስጠነቀቃቸው ነገር ቢኖር ግን አብ የሰጠውን ተስፋ ሳይቀበሉ ከኢየሩሳሌም እንዳይወጡ ነው። ይህን ሀሳብ በሐዋርያት ሥራ ምዕራፍ 1:5 ላይ ታያላችሁ። ታዘው በጾም ጸሎት ሲጠባበቁ በመንፈስ ቅዱስ ከተሞሉ በኋላ አስደናቂ በሆነ መንገድ የጌታን ስራ ሰሩ። ወገኖቼ በመንፈስ ቅዱስ ስንሞላ የምናስበውም የምንናገረውም የምናስተምረውም እንዲሁ የምናገለግለውም እንደ እግዚአብሔር ፈቃድ ይሆናል። ትምህርታችንም ሆነ አገልግሎታችን የእኛን መንፈሳዊ ባህሪ ውጤት ነው። ጳውሎስ በመንፈስ ቅዱስ ከተሞላ በኋላ ሁሉ ነገሩ ተለወጠ። ቀድሞ ለጥፋት የዋለ ጉልበቱ አሁን ለእግዚአብሔር ክብር ዋለ። ወገኖቼ በመንፈስ ቅዱስ ሰው ከተሞላ ሌላ ነገር መሆን አይችልም፣ ይለወጣል። ሐዋርያው ሌሎችን ከመለወጡ በፊት ራሱ ነው የተለወጠው። ለሶስት ዓመት ወደ አረብ ምድረ በዳ ሄዶ ቃሉን ሲያጠናና ሲጸልይ ራሱን ሲመለከት ነበር። ይህንን ሀሳብ በገላትያ ምዕራፍ 1:11-24 ታገኛላችሁ። ጊዜ ለመቆጠብ አናነበውም፣ ምጽፉ በማስታወሻችሁ ያዙ። እየሰማችሁኝ ነው? እዚህ ላይ ላቁምና አሁን ያነሳናቸውን ሀሳቦች ሐዋርያው ስለ ኤጳፍራ ለቆላሲያ ሰዎች የጻፈውን እንደዚሁም ደግሞ ከችግራቸው ሳይሆን ከመልካም ጎናቸው እንዴት እንደጀመረ ማየታችንን የተመለከተውን ሀሳብ ላይ ሀሳብ የምትጨምሩ ካላችሁ ጊዜውን ለእናንተ ተዋለሁ። የመጨረሻውን ክፍል ከማየታችን በፊት